የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የማክሰኞ ታህሳስ 14 2012 ዓ.ም ተመረጥ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የዛሬ ምሽት ዘገባችን የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ላይ ያተኮረ ነው።
የጥላቻ ንግግርና ሐሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም ደህንነት እንዲሁም አጠቃላይ ለለውጥ እንቅስቃሴ ዘላቂና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካል እያየ ነው።
የፌዴራል ጠቅላይ አቃቢ ሕግ ቃል አቀባይ አቶ ዝናቡ ቱኑ ናቸው። የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር አቶ አማሀ መኮንን ሀሳብ አላቸው።
ተቋማቱ ሆን ብለው ይህን ሕግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ሕግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ውይይት መደረግ ያስፈልጋል ብዬ ነው የማስበው።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለስ ምን ይላሉ?
ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ህግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ።
የህግ ባለሙያ አስተያየትም ይዘናል። አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን በርካታ ዘገባዎችም ታዳምጣላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። በቅድሚያ ግን አጫጭር ዜናዎችን እናስደምጣችሁ።
የኢትዮጵያ የባህል ቡድን በኤርትራ የተለያዩ ከተሞች ያደረገውን የመጀመሪያ የባህል ዝግጅት አጠናቅቆ ዛሬ ታህሳስ 14 ወደ ሀገሩ ተመልሰዋል። የባህል ቡድኑ በከረን፣ ምጽዋና አስመራ ያሳየው የባህል ዝግጅት ውጤታማና የታሰበለትን ዓላማ ያሳካ እንደነበረ የቡድኑ አባላት ወደ አገራቸው ከመመለሳቸው በፊት ለቪኦኤ ተናግረዋል። የሕዝቡ አቀባበልና እንክብካቤም በቀጣይ ሌላ ሥራ ይዘን እንድንመጣ መንገድ የሚከፍት ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዛምቢያ የነበሩትን አምባሳደሩን መልሰዋል። ዳንኤል ፉትን ከአምባሳደርነታቸው እንዲነሱ የወሰነው ዛምቢያ የተመሳሳይ ጾታ ግንኙነት የፈጸሙ ፍቅረኞችን ማሰሯን አጥብቀው ከተቹ በኋላ መሆኑ ተገልጿል። የዛምቢያ ፕሬዚዳንት ኤድጋር ሎንጎ ከአሁን ወዲያ ከእኚህ አምባሳደር ጋር መስራት አልፈልግም በማለታቸው የውጭ ጉዳይ ሚኒስትሩ የአምባሳደሩ ከእንግዲህ እዚያ መቆየት ምክንያታዊ አይሆንም ከሚል ድምዳሜ ላይ መድረሱን አመላክተዋል። ሰሜን ምስራቃዊ ሶሪያ ውስጥ የሚካሄደው ጦርነት በአስቸኳይ እንዲቆም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። በባለፈው ሳምንት የሀገሪቱ መንግስት በአካባቢው በከፈተው ጥቃት በብዙ አስር ሺዎች የተቆጠረ ሕዝብ ከመኖሪያው ተፈናቅሏል። ወታደራዊ ጥቃቱ ግዙፍነትና ሲቪሎች መኖሪያቸውን እየጣሉ ወደ ሰሜኑ የሀገሪቱ ክፍል የሚሸሹበትን መስመርም እየደበደበ ነው የሚሉ ዘገባዎች ዋና ጸሐፊው እንዳሳሰቧቸው ትናንት ቃል አቀባያቸው ያወጡት መግለጫ አመላክተዋል። የሶሪያ መንግሥት የእርስ በርስ ጦርነቱ ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከ2011 ዓ.ም ወዲህ ሽምቅ ተዋጊዎች ከያዟቸው ግዛቶች አሁንም በእነሱ እጅ ያለች የመጨረሻዋ የሆነችው ኢድሊብን ለማስለቀቅ እየሞከረ ይገኛል። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋገር።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታወቀ።
የረቂቅ አዋጁ አቀራረጽና የቋንቋ አጠቃቀሙ ለትርጉም ክፍት የሆኑ አረፍተ ነገሮች በማካተቱ ሐሳብን በመግለጽ ነጻነት ላይ ገደብ ሊጥል ይችላል በማለት በአገር ውስጥ የሚገኙ የሰብአዊ መብት ተከራካሪ ድርጅቶችም ስጋታቸው ሆኗል። የፌዴራል ጠቅላይ አቃቢ ሕግ በበኩሉ አዋጁ ዜጎችን ከጥቃት ለመታደግ ታሳቢ ተደርጎ የተረቀቀና አስፈላጊ ነው ብሏል። ጽዮን ግርማ በዚህ ዙሪያ አጠናቀረችው ዘገባ እንደሚከተለው ይሰማል።
በፌዴራል ጠቅላይ አቃቤ ሕግ ጽሕፈት ቤት ተረቆ በሚኒስትሮች ምክር ቤት ጸድቆ በሕዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ለዝርዝር እይታ ለሕግ ፍትሕና ዴሞክራሲ ጉዳዮች ቋሚ ኮሚቴ የተመራው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጁ ግልጽነት የጎደለው ሕገወጥ የሚባሉት ጉዳዮች በግልጽ ያልሰፈሩበትና ለትርጉም ክፍት የሆኑ አንቀጾች የተካተቱበት መሆኑ ለፖለቲካ ጥቅም ሲባል ዜጎችን ለማፈን ተግባር ሊውል ይችላል የሚል ስጋት እንዳለው የገለጸው ዓለም አቀፉ የሰብአዊ መብት ተቋም ሁማን ራይትስ ዎች አዋጁ ከወዲሁ ማሻሻያ እንዲደረግበት አርብ ዕለት ባወጣው መግለጫ አሳስቧል። የድርጅቱ ከፍተኛ አጥኒ ላቲሻ ባይደር በዚሁ መግለጫ ላይ በሰጡት አስተያየት አዋጁ ከስሙ ጀምሮ ለትርጉም ክፍት የሆነ ቀጣው ጉዳይ የትኛው እንደሆነ በግልጽ ያልተቀመጠ፣ ሁለት ግለሰቦች በማህበራዊ ትስስር መድረኮች የውስጥ መልእክት መለዋወጫ የሚያደርጓቸውን የመልእክት ልውውጦች ጭምር እንደ ወንጀል የሚያስቆጥር አንቀጾች የተካተቱበት እንደሆኑ ተናግረዋል። መንግስት በአገሪቱ የተከሰቱ ቀውሶችን ለመግታት በሚል ያረቀቀው ይህ አዋጅ ችግሩን ከማቃለል ይልቅ በመናገር ነጻነት ላይ ገደብ ሊያደርግ ይችላል ያሉት ላቲሻ ለዚህ ችግር መፍትሄ የተባለ አፋኝ አንቀጾችን በማካተት አዋጅ ከማውጣት ይልቅ ችግሮቹን ለመፍታት ህብረተሰቡን ማስተማር የተሻለ አማራጭ ነው ብለዋል። አዋጁም ከመጽደቁ በፊት መሻሻል እንዳለበትም አሳስበዋል። በዚህ አዋጅ ላይ በቅርቡ ኢትዮጵያን የጎበኙት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዴቪድ ኬይ አዋጁ ሀሳብን በመግለጽ ነጻነት ላይ ጥላ ሊያጠላበት ይችላል የሚል ስጋታቸውን አጋርተው ነበር። ይህን አዋጅ ያረቀቀው የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ አቶ ዝናቡ ቱኑ ረቂቅ አዋጁ የዜጎችን ደህንነት ለማስጠበቅ የተረቀቀና እስካሁንም ብዙ ውይይት የተደረገበት አሁንም በውይይት ላይ ያለ ነው ይላሉ።
መብቱ ላይ የሚጣለው ገደብ ዓላማ የገደቡ አስፈላጊነትና ተመጣጣኝነት በጥንቃቄ መርምሮ አመዛዝ ነው። ሀሳብን በነጻነት የመግለጽ መብት ላይ የህግ ገደብ ማስቀመጥ በዲሞክራሲ ሀገራትም ተቀባይነት ያለውን የተለመደ አሰራርም በሆኑ በሀገራችን ኢትዮጵያም አለውም አሁን የዲሞክራሲ ስርዓት ግንባታ የተጠናከረ የእንቅስቃሴው የተጠናከረ የሚሄድበት ሁኔታም ካለው ጋርም ተያይዘው ልምዱም አሰራሩም ከዲሞክራሲ ስርዓቱ ማጠናከር ጋር ብቻ እንደሆን ታሳቢ ተደርጎ የተወሰደበት ሁኔታ ነው አለ። ይህም እውነታ ሆኖ በተለይ አሁን ካለው ፖለቲካዊ ነጻነትም እየተበራከተ መጣው የጥላቻ ንግግርና ሐሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም፣ ደህንነት እንዲሁም አጠቃላይ ለለውጥ እንቅስቃሴ ዘላቂና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካሊ እያየን ነው። ሰው በርካታ ዜጎቻችን በዚሁ ሐሰተኛ በሆኑ ጥላቻ ባዘሉ ንግግሮች፣ ሐሰተኛ በሆኑ መረጃዎች፣ ከምንም በላይ ማህበራዊ ሚዲያዎቹ ከበሚሰራጩበት አግባብ የህይወት መጥፋትም፣ አካባቢ መፈናቀልም፣ የአካልም አጠቃላይ ስነ ልቦና በማህበረሰብ ውስጥ ከባድ ስነ ልቦና ችግሮችን እንዳመጣም ይታወቃል። መሰው እነዚህ ነገሮችን መከላከል የግድም ነው።
አቶ ዝናቡ ቱኑ በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳንም ቢሆን ሀሳብን የመግለጽ መብት ከኃላፊነት ጋር እንደሚመጣ በግልጽ ይደነግጋል ብለዋል። በረቂቅ አዋጁ ላይ የጥላቻ ንግግር ትርጉም በሚል የተቀመጠው የሌላን ሰው ወይም የተወሰነ ማህበረሰብ ብሔርን፣ ሃይማኖትን፣ ጾታን ወይም አካል ጉዳተኛን መሰረት በማድረግ ጥላቻን ወይም መድሎን የሚያበረታታ ንግግር ይለዋል። ዜግነትን፣ ስደተኝነትን፣ ቋንቋን፣ ውጫዊ ገጽታን እንደ መጥፎ መስሎ የሚያንኳስስ፣ የሚያስፈራራ፣ ለጥቃት የሚያነሳሳና ጥላቻ አዘል ጽሁፎችን በመልእክት ማስተላለፍ፣ በጽሁፍ ማሰራጨት፣ ብሮድካስት በማድረግና ማህበራዊ ሚዲያ ላይ ማሰራጨት፣ በድምፅና በቪዲዮ ጭምር ለሰዎች ማስተላለፍ የጥላቻ ንግግር በሚል በአዋጁ ተቀምጧል። ሆን ብሎ ሐሰተኛ መረጃን ማሰራጨት፣ ማጋራት ወንጀል መሆኑን ረቂቁ ይደነግጋል። ድንጋጌዎቹን የተላለፈም በገንዘብና በእስር እንደሚቀጣ ሰፍሯል። የኢትዮጵያ የህግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር ኢትዮጵያ አሁን ካለችበት ሁኔታ አንጻር አዋጁ አስፈላጊ እንደሚመስል ጠቁመው፣ ነገር ግን እንዲህ ያለው አዋጅ አፋኝ እንዳይሆን በጥንቃቄ ሊታይ ይገባል ብለዋል።
ባለፉት በርካታ ዓመታት በጣም በአፈና ውስጥ የነበረ አገር ነው፣ በአፈና ውስጥ የነበረ ህዝብ ነው። ብዙዎች እንደሚሉት እንደማምንበት ለውጡ ድንገተኛ ነው። ዝግጅት ተደርጎበት አስቀድሞ ተቋማት ተገንብተው የህግ ማዕቀፎች በሚገባ ተዘጋጅተው የመጣ ለውጥ አይደለም። በድንገት ነው የመጣው። ህዝቡም አልተዘጋጀም፣ መንግስትም አልተዘጋጀም። ስለዚህ በዚህ ምክንያት በተለይ ህዝቡ በነጻነት የመኖር ልምምድ ያልነበረው በዲሞክራሲ ባህል ሰብአዊ መብቶች ዋጋ በመስጠት ባህል ውስጥ ልምምድ እያደረገ የኖረ ህዝብ አይደለም። እንዳየነው ለውጡ እንደመጣ በጣም በርካታ ቀውሶች ተፈጥሯል። ዛሬም ድረስ ሰፊ ችግር አለ። ችግሩን ከሚያባብሱት ነገሮች አንደኛው ነገር ይሄ ጥላቻ ንግግር በብሔር ላይ፣ በሃይማኖት ላይ፣ በማንነት ላይ የተመሰረቱ በተለይ ማህበራዊ ሚዲያን በመሰረት ያደረጉ በጣም ለግጭት የሚጋብዙ ንግግሮች፣ አገላለጾች፣ ይሄ መሬት ላይ ያለ እውነት ነው። እንግዲህ ይህን ችግር እንዴት ይፈታ ሲባል መንግስት መረጠው መንገድ በህግ ለመገደብ ነው። የጥላቻ ህግ እና ዲስኢንፎርሜሽን ህግ ያው የመጀመሪያው አይደለም በኢትዮጵያ፣ በዓለም ላይ በርካታ ሀገሮች ውስጥ አለ። አሁን የሚያሳስበው ይሄ የጥላቻ ህጉ ልክ እንደ ስራ ላይ እንዳለው የጸረ ሽብር ህጉ በቀላሉ አቢዩዝ ሊደረግ የሚችል በተለይ ደግሞ ምናልባት እንኳን አሁን ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ጥንቃቄ ሰፊ ውይይት መደረግ ያስፈልጋል ብዬ ነው የማስበው።
አቶ አመሀ አዋጁን ተቻክሎ ከማውጣት ይልቅ ለጥላቻ ንግግሮች ምንጭ የሆኑትን ማህበራዊና ፖለቲካዊ ሁኔታዎች ላይ መስራት መቻል እንዳለበት ይጠቁማሉ። ለዚህም መንግስት፣ የዴሞክራሲ ተቋማት፣ የበጎ አድራጎት ድርጅቶች በጋራ ህብረተሰቡን በማስተማርና ብሔራዊ እርቅም ማድረግ ያስፈልጋል ብለዋል። አዋጁም ሆነ እንዲህ ያለ ህግ ሲወጣ አፋኝ አለመሆኑን፣ ለዴሞክራሲ ስርዓት ግንባታም አስተዋጽኦ የሚያበረክት መሆኑን ማረጋገጥ ያስፈልጋል ይላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር እና የሚዲያና የኮምፒውተር አዋጅ በማርቀቅና በማሻሻል ሂደት ላይ የተሳተፉት ዶክተር መሰንበት አሰፋ በበኩላቸው የአዋጁ አስፈላጊነት ላይ እምነት አላቸው።
ሁለቱንም ነገር ማየት አለብን፣ በጎ ነገሩንም መጥፎ ነገሩንም ብዬ አስባለሁ። ማንኛውም ህግ አድሬስ የሚያደርጋቸው ማህበራዊና ፖለቲካዊ ጉዳዮች ይኖራሉ። ስጋቱ የሚመጣው ከህጉ ይዘት ብቻ አይመስለኝም። አብዛኛው ከህጉ ይዘት አይደለም። እኔ አሁን የህጉን ይዘት በደንብ ለማየት ሞክሬያለሁ እና መጥፎ ህግ አይደለም። ህጉን እንደ ህግ ስናየው፣ እንደ ህግ ባለሙያ ሳየው፣ ችግሩ የሚመጣው ግን ኢትዮጵያ ውስጥ እንደዚህ አይነት አሁን የጥላቻ ንግግር የሆነ የጠረሽ ፍጥጥ በተለይ ፖለቲካዊ ይዘት ያላቸውን ነጻነቶች በከፍተኛ ሁኔታ ሊጎዱ ስለሚችሉ የዲሞክራሲ ስርዓቱ በጣም ጠንካራ ባልሆነበት ሀገር እሱ ሪስክ አለ። የዲሞክራሲ ስርዓትን በሚጠይቀው መልኩ ደረጃ ደርሷል ብለን በሙሉ ልብ መናገር አንችልም። የፖለቲካ ስርዓታችንም እንደዚሁ ለውጦች አሉ፣ በጣም ተስፋ የሚሰጡ ነገሮች አሉ። ነገር ግን በጎ ነገሩን ደግሞ ስታይ ምንድን ነው የጥላቻ ንግግር አሁን ኢትዮጵያ ውስጥ ባለው የፖለቲካ አሁን ያለው ሁኔታ የሚያሳየው በተወሰነ መልኩ የህግ ማዕቀፍ ሊኖሩ ይገባል።
ዶክተር መሰንበት ገና ወደፊት በአፈጻጸም ላይ አፋይ ሊሆን ይችላል የሚለውን ስጋት አይቀበሉትም። ከወዲሁ እንደዛ የምናስብ ከሆነ ተስፋ የለንም ይላሉ።
ዲሞክራሲውንም ነጻነቱንም ኢንፎርም እናደርገው በህግ ብቻ አለ። ሲቪል ሶሳይቲዎች አሁን በተወሰነ ደረጃ ይሳተፉ። ስለዚህ መንግስት አላግባብ ህጎች ሲተረጎሙ መግለጫ ሊያወጡ ይችላሉ። የኢትዮጵያ ሲቪል ሶሳይቲዎች ፎረም አለ፣ የጋዜጠኞች ማህበር አለ። ጭራሽም አይውጣ የሚለውን ክርክር እኔ ብዙም አልቀበለው በዛ ምክንያት። ዞሮ ዞሮ ህግና ፖለቲካ በጣም የተያዘ ነገር ነው። ሲሆን አንድ ነገር መልካት ይበል። ህግ ሁሉንም የማህበረሰብና የፖለቲካ ችግራችን አይፈታል። የፖለቲካ መፍትሄ የሚያስፈልጋቸው የፖለቲካ ጉዳዮች አሉ። የህግ መፍትሄ የሚያስፈልጋቸው የህግ ጉዳዮች አሉ።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በአዋጁ አስፈላጊነት ላይ እምነት አላቸው። ነገር ግን የአዋጁ አቀራረጽና የቋንቋ አጠቃቀሙ ላይ ክፍተት መኖሩን ይስማማሉ።
እንግዲህ የዚህ ነገር መነሻ እንደሚታወቀው ኢትዮጵያ ውስጥ አሁን በማህበራዊ ሚዲያ አጠቃቀም ላይ አሳሳቢ ችግር ታይቷል እና ያንን በተለይ የሐሰተኛ መረጃ በማሰራጨትም ሆነ ማህበራዊ ሚዲያን ለጥላቻ ዓላማ እና ለመጥፎ የአመፅ ቅስቀሳ የማዋል አዝማሚያ ኢትዮጵያ ውስጥ ታይቷል። ስለዚህ ይህ ሁኔታ አሳሳቢ ስለሆነ መንግስት ይህንን ጉዳይ ሊያስተዳድር የሚችል አንድ አይነት የህግ ማዕቀፍ ሊኖር ይገባል የሚል ሀሳብ መኖሩ በራሱ ስህተት አይመስለኝም። ነገር ግን ብዙ ጊዜ ይሄ የጥላቻ ንግግር ወይም የሐሰተኛ መረጃ የሚባል ጉዳይን ለማስተዳደር በዓለም ላይ የሚወጡ ህጎች በሙሉ በጣም በከፍተኛ ጥንቃቄ ካልተቀረጹ ከጥቅማቸው ይልቅ ጉዳታቸው ያመዝናል እና አሁን ኢትዮጵያ ውስጥም የተዘጋጀው ረቂቅ ህግ አቀራረጹ እና የቋንቋ አጠቃቀሙ ትንሽ ሰፋ ብሎ የተጻፈ ስለሆነ ይህ በስራ ላይ አዋዋል ላይ ችግር ሊፈጥር ይችላል። ስጋት መነሳቱ ተገቢ ይመስለኛል። በጥንቃቄ መቀረጽ መቻል ስላለበት ማለት ነው። ስለዚህ ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ህግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ እኔም።
ይህ አዋጅ ሐሳብን የመግለጽ ነጻነትን ሊያፍን ይችላል የሚል ስጋት ካላቸው ከዓለም አቀፉ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች እና ከተባበሩት መንግስታት ልዩ መልእክተኛ ዴቪድ ኬይ በተጨማሪ በመብት ዙሪያ በመስራት ልምድ ባላቸው ወጣቶች በቅርቡ የተመሰረተው የመብቶችና ዴሞክራሲያዊ ብልጽግና ማዕከል በተዘጋጀው ውይይት አዋጁ አፈናን ሊያስከትሉ የሚችሉ አንቀጾች የተካተቱበት ነው የሚል ውይይት ተነስቷል። በምሳሌነትም ከዚህ ቀደም ዜጎችን ለማፈን ስራ ላይ ከዋለው የጸረ ሽብር አዋጁ ጋር ያመሳስሉታል። የፌደራል ጠቅላይ አቃቢ ሕግ አቶ ዝናቡ ቱኑ ግን ይህንን ስጋት አጣጥለውታል።
እኔ አሁን በጣም ኮምፕሊትሊ የሀሳብ ልዩነት ከዚህ ጋር ያለኝ ነገር ምንድን ነው፣ የሕጉ አስፈላጊነትና ፕራክቲካል አሁን ሀገሪቷ ያለችበትን ነገሮችን በሚገባ እነዚህ አካላት ከተረዱ በኋላ ሕጉ ተፈጻሚነቱ ከስመጣ በሌላ እንግል ይተረጎማል ብሎ መደምደም ተገቢ አይደለም የሚል መነሻ ነው አለ። እይታው መስተካከል መቻል አለበት። ከዚህ ቀደም የነበረው የጸረ ሽብር አዋጁ ትክክል ነው፣ የፖለቲካ ፍጆታ ውሏል፣ የስ የአጠቃላይ ዜጎችን ሰብአዊና ዲሞክራሲያዊ መብቶችን አፍኗል፣ የስ ምንም ልዩነት የለንም። ለጊዜ ሀገሪቷ በእንደዚህ አይነት የጸረ ዲሞክራሲ ስርዓት ውስጥ ትራመዳለች ወደፊትም ብሎ ጄድ አድርጎ መምጣት ስህተት ነው ብዬ ነው የማምነው። በግለ ልዩነት እዚህ ጋር ነው ያለው። ህጉ በተቀመጠበት አግባብ ብቻ ነው ሊተረጎም የሚገባው። መልኩ ደልስ ሊያስማመን ይገባል ነው። ትላንትና ባለፍንባቸው የታሪክ ትርክታዎች አሁን ቀጥለን ወደፊት እንሄድበታለን ተብሎ ከተወሰደ ሶስት ተስ ስለሚሆን ያው ከዚህ አንጻር ምንም በላ አሁን ያለንበት ነባራዊ ሁኔታችን የበለጠ የሚያጠናክር ከዛም አልፎ ደግሞ አሁን የጀመርነውን እውነተኛ የሆነው የፌዴራሊዝም ስርዓቱ ለመከተል አገሪቷ የጀመረችው እና የዲሞክራሲ ስርዓት ግንባታች ላይ ቁርጠኛ አቋም ይዛ እየተንቀሳቀሰችው ባለችበት አግባብ ይሄ ህግ ይተረጎማል ነው። በባለፉት ጉዳዮች መነሻ አድርገን ወደፊት ሊተረጉሙ ይችላሉ ተብሎ የሚወሰድ ከሆነ በሀገሪቷ የእድገት ጎዳናና የፖለቲካ ስርዓት ግንባታች የመጠራጠር የሚባለች የጥርጣሬ ለምን ይመጣል አይደለም እኔ መነሻ ምክንያቱም መለፍንበቸው ብዛቶች የተጓዝንባቸው ሂደቶች እነሱን ጥርጣሬ እንዲወልዱ ዜጎች በሀገሪቷ የህግ ስርዓት እንቅስቃሴዎች፣ በሀገሪቷ ፍትህ ስርዓቱ ላይ፣ በሀገሪቷ አጠቃላይ የፍትህና ርቲ ጉዳዮች ላይ እምነታቸው እየሸረሸረ የመጣበት ሁኔታ ስለነበረ ጥርጣሬው ከዚህ አንጻር ተገቢ ነው። ግን አሁንም እንደዛ ነው የሚተረጉሙት ብሎ መደምደም ተገቢም ስላልሆነ ነው እና መነሻው የሚያግባባን ከሆነ የህግ አተረጓጎሙና አፈጻጸሙ ህጉ ባስቀመጠ አግባብ ብቻ ነው የሚቀጥለው የምለው ነገር ላይ በሚግባባ ጥሩ ነው የሚል ሀሳብ ስላለኝ ነው።
አቶ አማሀ መኮንን በበኩላቸው በአቃቢ ህግ በኩል ረቂቅ አዋጁን በማዘጋጀት አሁን ባለው አሰራር ጊዜ ወስዶ መወያየት ወይም ሀሳብን ያለመቀበል ችግር ይኖራል ብለው እንደማያምኑ ገልጸው፣ ስለዚህም የመብቶችና ዴሞክራሲ ብልጽግና ማዕከልን ጨምሮ አዲስ እየተመሰረተ ባለው ጥምረት አማካኝነት ባለሙያ ተመድቦ የሂውማን ራይትስ ዎችና የተባበሩት መንግስታት ድርጅት መልክተኛ ሀሳብንም አካተው ሌሎች አስተያየቶችንም ሰብስበው ውይይት ለማድረግ ለመጪው ቅዳሜ ቀጠሮ መያዙን ገልጸዋል። በመጨረሻም ሊሞሉ ይገባቸዋል የሚሏቸውን ክፍተቶችና ሊደረጉ ይገባል ያሏቸውን ጥንቃቄዎች ለመንግስት እንደሚያቀርቡ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ካለፈው ጳጉሜ 6 ጀምሮ በድሬዳዋ ተከስተው በነበሩ ግጭቶች ተሳታፊና ተጠቂ የነበሩ ሁሉም መንደሮች የሚሳተፉባቸው ሰፊና ተከታታይ የእርቅ መርሃ ግብሮች መዘጋጀታቸው ተሰምተዋል። የእርቅ መርሃ ግብሩ ግን በወንጀል ተጠርጥረው በቁጥጥር ስር የዋሉና ወደፊትም ሊውሉ የሚችሉትን የሚመለከት እንዳልሆነ አቃቤ ሕግ አስታውቋል። እርቁን የሚያስፈጽሙ የሀገር ሽማግሌዎች፣ የሃይማኖት አባቶችና የየመንደር ተወካዮች ሂደቱን ስለሚመሩበት ሁኔታ በድሬዳዋ ቅርንጫፍ ማብራሪያ ተሰጥቷቸዋል። አዲስ ቸኮል ዝርዝር አለው።
የድሬዳዋ አስተዳደር፣ የፌዴራል አቃቤ ሕግ ድሬዳዋ ቅርንጫፍ ጽህፈት ቤትና የድሬዳዋ ፖሊስ በጋራ ያዘጋጁት ይህ የእርቅ መድረክ ከሁለት ወር በላይ የቆየው ግጭት ይካሄድባቸው የነበሩ ሰፈሮች ነዋሪዎችን ወደ ቀድሞ አብሮነታቸው ለመመለስ እንዲሁም ከቤታቸውና ሰፈራቸው የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ለመርዳት ያስችላል ተብሏል። በምክትል ከንቲባ ከድር ጀዋር የመክፈቻ ንግግር የተጀመረው ይህ መርሃ ግብር በየሰፈሩ ወርደው ነዋሪዎችን የሚያሳርቁ የሀገር ሽማግሌዎችን፣ የሃይማኖት አባቶችንና ታዋቂ ግለሰቦችን ቃለ በማስገባት ነበር ስለሚጠበቅባቸው ዝርዝር ስራዎች ገለጻ የተደረገላቸው።
እኛ የድሬዳዋ የድሮ ገጽታና የድሮ ታሪክ በምክርና በመተሳሰብ እንድንመልሳት
በዛሬው ዕለት
በክቡር ደጃውና እንዲሁም በባለስልጣን በመላው ህብረተሰብ መካከል ቃል እንገባለን። በሰላም በፍቅር አንድ አድርገን የድሮን ታሪክ ልንመልስ ቃል ገብተናል። ልጆቻችን ከአሁን በኋላ አይሞቱብንም፣ አይታሰሩብንም። ይህንን ሁላችንም እንድንፈጽም ቃል ገብተናል። ልጆቻችንም የህዝቡን ቃል ተቀብለው በሰላም መጥተው የሰላም ሀገር የሰላም ከተማ እንዲያደርጉ ቃል ገብተዋል።
የእርቅ መርሃ ግብሩ ከታህሳስ 15 ከታህሳስ 25 የሚካሄድ እንደሆነ በድርጊት መርሃ ግብሩ ላይ ተገልጿል። ግጭት ተከስቶባቸው የነበሩ ሁሉም ሰፈሮችም በእርቅ መርሃ ግብሩ እንደተካተቱ ነው የፌደራል አቃቤ ሕግ ድሬዳዋ ቅርንጫፍ ምክትል ኃላፊ አቶ ረዴት ግርማ ያስታወቁት።
እንግዲህ ይሄ የእርቀ ሰላም ለማካሄድ አደረጃጀቱን በመጀመሪያ ለመናገር ያህል አደረጃጀቱ ከስር የሚመጣ ነው ማለት ነው። የተመረጡ 22 መንደሮች አሉ፣ ማለትም 44 ማለት ነው። ሁለቱን አንድ ላይ እያደረግን ነው የማስታረቅ ስራው። እዚህ በዝርዝር ለአስተባባሪዎች ስለሚሰጥና በየአካባቢው ለምትመደቡ አስተባባሪዎች እንዲሁም ሃይማኖት አባቶች፣ ሽማግሌዎችና የአባገዳዎችም በዛው አግባብ የሚመደብ ይሆናል። ለምሳሌ መልካ ጀብዱ ላይ ገንደ ውርሶና ገንደ ወዳ የሚባል ሰፈርን በአንድ አካባቢ የምናስታረቅበት ሁኔታ እንዳለ፣ ከዛ ሙርቱ ጉቱ ከገንደ ተስፋ ከቶኒና ዳርፉር ሰባተኛ ከመንገድ በላይና ከመንገድ በታች ቦረን መስቀለኛ ከቀጠና አንድ መስቀለኛ ከገንደ ተስፋ መስቀለኛ ከሙርቱ ጉቱ ሼክ ቡሽራ ከዛ ባርጌሌ ሀዲድ መስመር መቃብር አካባቢ ፓፓ ጎሮ ማለት ነው ገንደቦዬ ከገንደ ቆር የወጣቶች ጋር ገንደቦዬ ከገንደ ሎኒ ጋር ገንደ አዳ ከገንደ ሚስኪን ገንደ አዳ ከገንደ ቁጭቁጭ ገንደ ጋራ ከአዲስ ከተማ ቀፊራ ከሰባ ዳቦ መጋላ ከአምስተኛ ገንደ ጨፌ ከኡራኤል አካባቢ ጋር ነው። እንግዲህ እነዚህ አሁን እኛ ባደረግነው ምልከታ በግጭትና ዘላቂ የሆነ ሰላም የሌለባቸው ቦታዎች ናቸው ብለን የመረጥናቸው ናቸው።
በዝርዝር በእያንዳንዱ ሰፈር እርቅ ከተፈጸመ በኋላ መጀመሪያ ላይ በቀበሌ ደረጃ ቀጥሎም በአስተዳደር ደረጃ ሰፋ ያለ እርቅ እንደሚካሄድ ነው የተገለጸው። ይሁንና ከግጭቶች ጋር በተያያዘ ወንጀል ፈጽመው ክስ የተመሰረተባቸውና ወደፊትም ሊመሰረትባቸው የሚችሉ ተጠርጣሪዎች የክስ ሂደታቸው እንደሚቀጥል ነው የፌዴራል አቃቤ ሕግ ያስታወቀው። በእስካሁኑ ሂደት 96 ተጠርጣሪዎች በቁጥጥር ስር ውለው ክስ እንደተመሰረተባቸው ያስታወቁት አቶ ረዴት በቀጣይም ጉዳያቸው እየተመረመረ ያሉና ሊከሰሱ የሚችሉ ሌሎች ተጠርጣሪዎች መኖራቸውንም ተናግረዋል። የእርቁ ሂደትና ተጠርጣሪ ወንጀለኞችን ለፍርድ ማቅረብ የማይጋጩ ናቸው ብለዋል አቶ ረዴት። ምንም እንኳ በአስተዳደር ደረጃ ዝርዝር እቅድ የወጣለት የእርቅ መርሃ ግብር ቢኖርም አስቀድመው በራሳቸው ጊዜ እርቅ ሊያካሂዱ ሲንቀሳቀሱ የነበሩ አንዳንድ ሰፈሮች ግን አስቀድመው እርቅ አካሂደዋል። ባለፈው እሁድም በባርጌሌና ሰባተኛ ሰፈሮች ሁለት የእርቅ መርሃ ግብሮች መካሄዳቸውን ነዋሪዎች ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። አሁን የአድማጮች አስተያየት የምንሰማበት ሰዓት ነው። በተለያዩ ቦታዎች ከእምነት ጋር ተያይዘው የሚነሱ ጥቃቶችና ግጭቶችን ለመቀነስ የወጣቱ ሚና ምንድን ነው?
እኔ ቃላብ ኃይሉ ነው። በሀገራችን ብዙ ነገሮች ሊከሰቱ ይችላሉ፣ ግን ሰዎች ለእነዚህ ችግሮች መፍትሄ ሲያፈላልጉ ወይም ደግሞ ብለው ሲናገሩ መጀመሪያ እዛ ነገር ላይ እዛ ጉዳይ ላይ ለውጥ መፍጠር እንችላለን የሚለው መጀመሪያ ጥያቄ መመለስ አለበት። ያንን ከመለስም በኋላ ያለን አቅም ተጠቅመን ያንን ነገር ለመፍታት ወይ ችግሩን ለማቆም ብንሞክር ጥሩ ነው። በትክክል ስለ ጉዳዩ ወይም ደግሞ ስለ ተፈጠረው ነገር ምንም አይነት ከሁለቱም ጎን እውቀቱ ከሌለን ማንኛውንም አክሽን ባንወስድ ጥሩ ነው። ምክንያቱም በአልሆነ ኢንፎርሜሽን ሌላም ነገር እኛ ራሳችን ኮዝ ልናደርግ ስለምንችል ከመወሰናችን በፊት ሁለቱንም ሳይድ አይተን ከእኛ የሚጠበቁትን ነገሮች ብናረግ ጥሩ ነው ላለሁ ብዬ አስባለሁ።
ዳዊት ማሙ፣ አብዛኛዎቹ ችግሮች ያስፈቱት በወጣቶች እና አክቹዋሊ ወጣቱ ማድረግ ያለበት ብዬ ማስበው ወይም እንደ መፍትሄ መቀመጥ ያለበት አብዛኛው ክፍል ወጣት ነው። የባሰው ደግሞ ምንድን ነው? ስራ አጥ ነው። አብዛኛው ስራ አጥ መሆኑ በራሱ የሚፈጥረው ራሱ ላይ የተስፋ መቁረጥ ደግሞ ያደርገዋል። ስለዚህ ወጣቱ አንደኛ ስራ ፈጣሪ መሆን አለበት። የማሰራት ከሆነ የሚቀር ከሆነ የሚለወጥ ከሆነ ከእንደዚህ አይነት ችግሮች ራሱን ያገላል። ስራዎች ላይ፣ ሂደቶች ላይ፣ ለውጦች ላይ እና ራሳችንን ሀገራችን በማሻሻል ሂደት ላይ የምናተኩር ከሆነ ለእንደዚህ አይነት ችግሮች ወይም ደግሞ ለእንደዚህ አይነት ደካማ የሆኑ አስተሳሰቦች ቦታና ጊዜ አይኖረንም። ምክንያቱም እኛ በስራ ተጠምደን እያለ አላስፈላጊ ወሬ፣ ጥላቻ፣ ሀሜት ወይም በሃይማኖትም ወይም በህብረተሰብ ደረጃ ላይ የሚደርሱ ችግሮች ላይ ቦታና ጊዜ አይኖረንም ማለት ነው። ስለዚህ ወጣቱ ራሱን ለለውጥና ለስራ ቢያዘጋጅና እንደዚህ ነው የሚመስለኝ።
ሰለሞን ታረቀ ካላለ ወጣቶች እንደዚህ አይነት በሀገር ላይ አላስፈላጊ ድግቶች ሲፈጸሙ፣ እንዲሁም ደግሞ በሃይማኖት በኩል ወጣቶች በዚህ በኩል ግጭት ከመፈጠሩ በፊት ያው ወጣት ማለት የአካባቢን ሰላም ደህንነት ሊያስከብር የሚችል ብሎም ደግሞ ለቀጣይ ሀገርን መረከብ የሚችል እንደመሆኑ መጠን በቅድሚያ ግጭት እንዳይፈጠር አካባቢን በተለያየ መልኩ በዘረቡትም ሆነ አላስፈላጊ ነገሮችን መቆጣጠር ይኖርበታል። ልክ እንዳየም ሆነም ትክክለኛ መረጃ ነው ብሎ እያመነበተ ለህግ የመጠቆም እንዲሁም ደግሞ ነገሮችን ሁሉም በተረጋጋ መልኩ በማየት ምን ይሆን ብሎ መመርመርና ቆም ብሎ ማሰብ መቻል ይኖርበታል። ወጣቱ ግጭቱ ከተፈጠረ በኋላ ደግሞ ያደረገው አካል ማን ሊሆን ይችላል፣ እንዴትስ ሊሆን ቻለ የሚለውን ያው በትክክለኛ መረጃ መደገፍ፣ እውነታውን ነገር ማወቅ ፈጥኖ እከሌ ወይም እንደዚህ ነው ብሎ በስህተት መንገድ ሳይሄድ እውነታውን ነገር በመጋለጥ ለህግ ማቅረብ ይኖርበታል። ከዛ ውጭ ደግሞ የሚመለከተው አካል መነጋገር ይኖርበታል። ፌዴራል የሚመለከት ከሆነ ፌዴራል፣ የክልሉን መንግስት የሚመለከተ ከሆነ ከክልሉ መንግስት ጋር እንዲሁም በማነጋገር የጥፋት ኃይሎችን መለየት ነገር ይኖርበታል።
አስተያየትና ምላሻችሁን ለሰጣችሁን ወጣቶች ምስጋናችን ይድረሳችሁ። የጨፈርኩ ስለነበር ትንፋሽ የለኝ።
የሰማነው ጆይ ቱ ዘ ወርልድ የተሰኘውን የእርዝ ዊንድ ኤንድ ፋየርን ሙዚቃ ነው። ዛሬ ይህ ሙዚቃ የጋበዝንበት ልዩ ምክንያት ምንድን ነው ሲሆን፣
እንግዲህ የአውሮፓውያን ወይም የፈረንጆች ገና የምንለው ነገ ይከበራል። ዛሬ ደግሞ ዋዜማው ነው። እኛ ብቻ ነን እዚህ ቢሮ ውስጥ ያለ ነው አብዛኛው
ይህንን በዓል እንግዲህ በየቤቱ ለማክበር ተሰማርቷል። በምዕራባውያኑን አቆጣጠር በሚጠቀሙ ሀገራት በብዙ ሀገራትም እየተከበረ የሚገኝ ቀን ነው። ዋዜማው ነው። ነገ ደግሞ ገና ነው። አድማጮችም ከዚህ የበዓል ድባብ ትንሽ እንዲቃመሱ በማሰብ ነው ይህን ሙዚቃ የጋበዝ ነው።
ስለዚህ መልካም በዓል፣ የገናም በዓል
ይሁንላችሁ።
ለምታከብሩ ሁሉ መልካም በዓል ይሁንላችሁ። ጽዮን ግርማ
እንዲሁም ሀብታሙ ስዩም አብረናችሁ ነበርን ከሞክቢል ያቤሮ ጋራ። መልካም የገና በዓል ይሁንላችሁ።
ደህና ደሩ።
Prepare him room. And what? And can't you see? Yes. And can't you see? Yes. And can't you see?
ኩን ራዲዮ ሰገለ አሜሪካቲ